የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መጋቢት 24 2011 ዓመተ ምህረት ምሽት የጋቢና ቪኦኤ ዝግጅታችንን ጀመረን።
በሐረማያ ዩኒቨርሲቲ ከትላንት ጀምሮ ተማሪዎች የተቃውሞ ሰልፍ እያደረጉ ነው።
ሳሩም የሚያየት ነገር ነበርና ያንስ ተካለም በዘመቻ መልክ ወርቦ አጣፋ አሁን ደና አሁን ያለው ሁኔታ በጣም ደና ነው።
የዩኒቨርሲቲው ፕሬዝዳንት ዶክተር ጀማል ዩሱፍ ናቸው። በሙሉ ዘገባ ይዘናቸው እንመለሳለን።
የጠቅላይ ሚኒስትር አብይ አህመድ የጠቅላይ ሚኒስትርነት ስልጣን አንደኛ አመትን እየተመለከትን አስተያየቶችንም ይዘናል። እነሱም ይቀርባል።
ወደ ወሎና ሶማሌ ክልል አመርተን ዘገባዎችን እናስደምጣችኋለን።
ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ዝዩምና ጽዮን ግርማ አብረናችሁን ቆያለን።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
በዩናይትድ ስቴትስ የሚደገፉ ኃይሎች እስላማዊ መንግስት ነኝ በሚለው ጽንፈኛ ኃይል ላይ ድል አግኝተናል ካሉ ከአንድ ሳምንት በላይ ያለፈ ቢሆንም ከአሸባሪው ቡድን የመጨረሻ ምሽግ ለማስለቀቅ እየተዋጉ ነው። የሶሪያ ዲሞክራሲያዊ ኃይሎች ቃል አቀባይ ባግሁዝ በተባለች የሶሪያ ሰሜን ምስራቅ ከተማ እየተካሄደ ያለውን የማጽዳት ውጊያ ገና ውጊያውን ያላቆሙት የጽንፈኛው ቡድን አማጽያንን ማደን ያካትታል ሲል ዛሬ በትዊተር ተጠቁሟል። አሁንም ቢሆን በባግሁዝ ተራራ አካባቢ ያሉ አሻዎች የተደበቁ እስላማዊ መንግስት ነኝ የሚለው ቡድን አማጽያን አሉ ሲሉ ቃል አቀባይ ሙስጠፋ ባሊ ገልጸዋል።
ከፍተኛ የትራምፕ አስተዳደር ባለስልጣኖች ቢያንስ 25 ለሚሆኑ የመንግስት የጸጥታ ተአማኒነት ፈቃድ ለተነፈጋቸው ሰዎች ኦፊሻላዊ የብሔራዊ ጸጥታ ፈቃድ መስጠታቸውን ውስጥ አዋቂ ስለ ሀገሪቱ ምክር ቤት መርማሪዎች ተናግሯል። ትሬሻ ኒውቦልድ የተባሉት ውስጥ አዋቂ የጸጥታ ተአማኒ መርማሪዎች ፈቃድ እንዲነፈጋቸው ሐሳብ ያቀርቡ ቢያንስ 25 የሚሆኑ ሰዎች ፈቃድ እንደተሰጣቸው ገልጸዋል። ከነሱ መካከል ሁለት ስማቸው ያልተገለጸ ከፍተኛ የዋይት ሃውስ ባለስልጣኖች፣ የመንግስት ኮንትራክት ሰራተኞችና በፕሬዝዳንት ዶናልድ ትራምፕ ጽህፈት ቤት የሚሰሩ ረዳት ሰራተኞች እንደሚገኙባቸው ውስጥ አዋቂው ተናግረዋል።
የአውሮፓ ህብረት ዋና ተደራዳሪ ማይክል ባርኒየር ብሪታንያ ከህብረቱ የምትወጣበት ስምምነት ሳይደረግ ፍቺ ሊፈጸም ወደሚችልበት ሁኔታ እየተጠጋች ነው ብለዋል። ባርኒየር ብራሰልስ ሆነው ባደረጉት ንግግር አሁንም ቢሆን ብሪታንያ ካለምንም ስምምነት መውጣቱን ለማስወገድ የምትችልበት ተስፋ አለ ብለዋል። ይሁንና ብሪታንያ ያሏት አማራጮች ውስን መሆናቸውን ገልጸዋል። የብሪታንያ ምክር ቤት ቴሬዛ ሜይ ከአውሮፓ ህብረት ጋር ለሁለት አመታት ያክል ከተነጋገሩ በኋላ የተደረሰውን ስምምነት ቢቀበል እንደሚያዋጣው ነው ዋናው ተደራዳሪ መከሩት። እስካሁን ባለው ጊዜ የብሪታንያ ምክር ቤት ስምምነቱን 3 ጊዜ አልተቀበለው። ቴሬዛ ሜይ ለአራተኛ ጊዜ ድምጽ እንዲሰጥበት ያቀርባሉ ተብሎ ይጠበቃል።
የአየር ንብረት ለውጥ ግጭትና የኢኮኖሚ አለመረጋጋት ባለፈው አመት በአለም ዙሪያ ከ113 ሚሊዮን በላይ በሚሆኑ ሰዎች ላይ የምግብ እጥረት ማስከተላቸውን የተባበሩት መንግስታት ድርጅት ገልጿል። የተባበሩት መንግስታት የምግብና የእርሻ ድርጅት የምግብ ቀውስ አስመልክቶ ያወጣው አመታዊ ዘገባ የምግብ እጥረት ከገጠማቸው 53 ሀገሮች አስቸኳይ የምግብ ረድኤት የሚያስፈልጋት የመን መሆኗን፣ ከዚያም የኮንጎ ዲሞክራሲያዊ ሪፐብሊክና አፍጋኒስታን መሆናቸውን ጠቁሟል። የምግብና የእርሻ ድርጅት ዘገባ እንደሚለው የምግብ እጥረት የገጠማቸው ሰዎች ብዛት 100 ሚሊዮን ሲደርስ ለሶስተኛ ተከታታይ አመታት ነው። በእርግጥ ከሁለት አመታት በፊት ከነበረው 124 ሚሊዮን ሻል ማለቱ አልቀረም። አንዳንድ አገሮችም በዙ በድርቅና በጎርፍ መጥለቅለቅ እየተጎዱ እንደሆነ ጥናቱ አመልክቷል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እንግዲህ አብራናችሁ ካድማስ እንሻገር ወደ ቀዳሚው ዘገባችን ነው እናልፈው። በሃሮማያ ዩኒቨርሲቲ ተማሪዎች ከትላንት ጀምሮ የተቃውሞ ሰልፍ እያደረጉ ናቸው። በተቃውሞ ሁለት ተማሪዎች እንደተጎዱ የዩኒቨርሲቲው ፕሬዝዳንት የተናገሩ ሲሆን ዩኒቨርሲቲው ካመሻሽ ጀምሮ መረጋጋቱንም ጨምረው ገልጸዋል። የተቃውሞ መንስኤ ኦሮሚያ የፌደራል የስራ ቋንቋ እንዲሆንና ሌሎች የኦሮሞ ጥያቄዎች እንዲመለሱ ለመጠየቅ ነው ተብሏል። አዲስ ቸኮል ዝርዝር አለው።
በዩኒቨርሲቲው የተማረ የሚገኝና ስሙን መግለጽ ያልፈለገ አንድ ተማሪ የዩኒቨርሲቲው ኦሮሞ ተማሪዎች ኦሮሚያ የፌደራል የስራ ቋንቋ እንዲሆን እንዲሁም ድሬዳዋ፣ አዲስ አበባና ሐረር በኦሮሚያ ክልል ስር እንዲሆኑ በወለጋ ላይ የተተገበረ ያለው ኮማንድ ፖስት እንዲነሳ እንዲሁም የኦዴፓ ጽፈት ቤት ኃላፊ አቶ አለሙ ስሜ እንዲነሱ የሚጠይቁ ጥያቄዎችን ይዘው ሰልፍ ወጣው ነበር። የዩኒቨርሲቲው ፕሬዝዳንት ዶክተር ጀማል ዩሱፍም ስለተፈጠረው ነገር እንዲህ ይላሉ።
አዎ የተማሪዎች ጥያቄ ትናንትና ሰልፍ ነበርና ሰልፍ ወጡ። እንግዲህ ፍቃድ ባይኖርም ወጡ። ከወጡ ይሁን ጠብቁ ብለናቸው የተጣጣላቾች እየጠበቁ ነበር። ያው ሰልፉን ወጡ። ሲመለሱ አካባቢ አንድ ልጅ ፖሊስ ጋር በተፈጠረ ግጭት ትንሽ ይጎዳል ማለት ነው። ያ የልጆቹን ኢሞሽን ቀየረ። የልጆቹን ኢሞሽን ቀይሮ አስለቃሽ ጭስ ምናምን እነሱም ድንጋይ በወረወረ ሆነ። እነሱን እኛም በመሀል ገብተን ታካሉም አስለቃሽ ጭሱ እንዲያቆም ተማሪዎቹም ድንጋይ እንዲያቆሙ የተማሪዎች ህብረት በኩል እንዲያቆሙ አደረግን። ማታውኑ በዛ መልኩ ተረጋግቶ አደረ። ያ የተመታውንም ልጅ እኔና ባልደረባ ሄደን ሐረር ሆስፒታል አየነው። የጭንቅላት መፈንከት ነው። ኤክስሬዩንም ዶክተሩ አነበበልን። ትንሽ ጭንቅላቱ የመሰበር እንትን አለውና በኖርማል ማኔጅመንት የሚድን ነው የሚል ፊድባክ ነው የሰጠን። ልጁንም አናግረነዋል በአካል ዘን ዛሬ ጠዋት ቀጠለ። እንግዲህ ዩኒቨርሲቲውን ጎማ የመቃጠል ነገር ነበረ። ያም አልፎ ወደ ሳሩም የመያያዝ ነገር ነበረና ያን ስታካልም በዘመቻ መልክ ቀርቦ አጠፋ። አሁን ደህና አሁን ያለው ሁኔታ በጣም ደህና ነው።
ጥያቄው በዛሬው ዕለትም የቀጠለ ሲሆን ዛሬ ከሰዓት ላይ የዩኒቨርሲቲው ፕሬዚዳንት ከተማሪዎች ጋር ውይይት ማድረጋቸውን በውይይቱም ትምህርት ለመጀመር የሚፈልጉ ተማሪዎች መኖራቸውን ሆኖም የተወሰኑ ተማሪዎች እንደሚከለክሏቸው መናገራቸውን ዶክተር ጀማል ተናግረዋል። እንደ ዶክተር ጀማል ገለጻ ከፎቅ ላይ ሲዘል ከተጎዳ አንድ ልጅና በትላንትናው ዕለት የማስታወቂያ ሰሌዳ ለማውረድ ሲሞክር በነበረ ተማሪ ላይ ፖሊስ ካደረሰው ጉዳት ውጪ ሌላ ጉዳት አለመኖሩን በዩኒቨርሲቲውም ከሶስት የማይበልጥ የውጭ ማስታወቂያዎች ወይም በተለምዶ ታፔላዎች ብቻ መገንጠላቸውን ተናግረዋል። ለአሜሪካ ድምጽ አዲስ ቸኮል ነኝ ጅጅጋ።
ከአመታት በፊት ከተለያዩ የአምቦ ዩኒቨርሲቲና ኮሌጆች የተመረቁ ተማሪዎች ስራ ለማግኘት ቸግሮናል ብለዋል። የስራ እድሎቻችንን ለማመቻቸት የተቋቋመው የቴክኒክ ኮሚቴም ተዳክሟል ሲሉ ይናገራሉ። ቅሬታ አቅራቢዎቹ በተጨማሪም የስራ እድል እንዲፈጠርላቸው ይሟገቱ የነበሩ ሶስት ወጣቶች መታሰራቸው አስከፍቶናል ሲሉ አስተያየታቸውን ለቪኦኤ አጋርተዋል። የምዕራብ ሸዋ ዞን አስተዳዳሪ ለወጣቶች የሥራ ዕድል ለመፍጠር የተጀመረው ጥረት አልተቋረጠም ሲሉ፣ የአምቦ ከተማ ምክትል ከንቲባ ደግሞ ችግሩ በውይይት እንፈታለን፣ ሥራ ፍጠሩልን በሚል ጥያቄ ታሰረ ወጣት ካለም ይፈታል ብለዋል። ናኮር መልካ ከአምቦ ተጨማሪ አለው።
በአምቦና አጎራባች ወረዳዎች ላይ የሚስተዋለውን ስራ አጥነት ሊያቃልል የሚችል ንድፈ ሐሳብ አዘጋጅተው በአምቦ ዩኒቨርሲቲና በባለድርሻ አካላት ውይይት እንደተደረገበት ወጣት ኢብሳ አራርሶ ይናገራል። ከኮሌጅና ዩኒቨርሲቲዎች የተመረቁ ወጣቶች ምልመላም በተዋቀረው ቴክኒክ ኮሚቴ እንደተደረገ ለቪኦኤ ገልጿል። ለስምንት ወራት በተደጋጋሚ ውይይት ካደረጉ በኋላም ተከሰተ የሚለውን ሁኔታ ገልጾልናል።
አሁን ለምሳሌ አምቦ ዩኒቨርሲቲ በበኩሉ የዳቦ ማሽን ሰርቼ ለእነዚህ ልጆች ዳቦ ማሽን ሰጥቼ የዳቦ እንዲያከፋፍሉ እድልን አመቻቻለሁ፣ መቅጠር ያለብኝ ቦታ ላይ ቀጥራለሁ ነው ያለው። እንዲሁም የሆመቾ ተቋም ደግሞ መሬት እንሰጣለን፣ መሬቱ ላይ በፈለጉት ተደራጅቶ መስራት ይችላሉ፣ ክፍት የስራ ቦታ ስላለን እዛ ላይም ደግሞ በትምህርታቸው ደረጃ እንቀጥራለን የምሎ ነበር። ይሄ ብቻ አይደለም፣ ብዙ ቃል ነው የተገባው። ግን ይሄንን ቃል የሚፈጽም አካል እስከዛሬ አልተገኘም። ሁሉም ነገር በወሬ ቀራ፣ ምንም የተሰራ ነገር የለም። በመጨረሻ ኮሚቴው እንዲፈርስ ሁኔታውን ማመቻቸት ጀመሩ። ቴክኒክ ኮሚቴ ተብሎ ነው የተቋቋመው ለስራ ኮሚቴ የተባለው። የሚሰራው ነገር ምንም የለም። አንድም ሰው ወደ ስራ ሳይገባ ነው ይሄ ኮሚቴ የተበታተነው ማለት ነው። አሁን ሁሉም ተማሪ አቅማጥቷል።
በኮሚቴው ከሚሳተፉ መካከል የኙማ ኩመላ፣ ባይሳ ድሪባና ሸቴ ጫላ የሚባሉ 3 ወጣቶች ለምን ስራ ይፈጠረልን የሚል ጥያቄ በማቅረባቸው ከታሰሩ ሳምንት አልፏቸዋል ይላል አራርሶ። እኛ ግን የወከልናቸው የስራ እድል ፈጠራው እንዲቀላጠፍልን በማሰብ ብቻ ነበር ይላል።
የታሰሩበት ምክንያት እነዚህ ልጆች ዳቦ አብሉን ስራ ሲዙን ጥያቄያቸው ለራሳቸው ግል የግል ጥቅምም አይደለም እየሰሩ ያሉት። እነሱ ወክሎ እየሰሩ ያሉት ከ500 ተማሪ በላይ ነው። እነዚህም ደግሞ ኮሚቴ ተብሎ የተዋቀሩት በአስተዳደሮቹ ፍላጎት ነው። ዳቦ አብሉን ነው ስራ ሲዙን ነው እሱ ነበር ጥያቄያቸው። ዛሬ ደግሞ ይቅርብን፣ ምግቡም ይቅርብን፣ የታሰሩ ልጆች ይፈቱልን። ትላንት እኮ በፖለቲካው እንኳን የታሰሩ ተፈቷል። ከውጪ በስንት ስደት የወጡ ዛሬ ገፍቷል። ግን ዛሬ በከተማችን በዞናችን ላይ እንደዚህ አይነት ጥያቄ መታሰር ምንድነው? ሰው ለመፍቱ ጥያቄ አንስቶ ለምን ይታሰራል? መልሱ ይሄ ነው ወይ?
ወጣት መስከረም ኦላና ከቴክኒክና ሙያ ኮሌጅ ከተመረቀች 3 አመታት ቢያልፉም እስካሁን ስራ እንዳላገኘች ጠቅሳ በራሳችን ኮሚቴ የነደፍነውን ሐሳብ ተግባራዊ አድርጎ ለተወሰኑ ወጣቶች ስራ የሚፈጥር አካል አላገኘንም ብላለች። ይሄም ተስፋ እንዳስቆረጣት ገልጻለች።
ጋፊከኛ ሲንጋፈኔ ማብኑ እንዴ ቢዝነስ
የጠየቅናችሁን የስራ ጥያቄ ለምን አልመለሳችሁልንም ነው ያላችሁ። ለምን እንደ ህፃን ያታልሉናል? ከቤተሰብ ጥገኝነት መላቀቅ ነው የምንፈልገው። የስራ እድል እንዲፈጠርልን ነው የምንፈልገው። የሚመለከተው አካል መፍትሄ ይስጠን።
አምን እምላል ፎርማታን ውፋከኑ
የአምቦ ምክትል ከንቲባ አቶ ጀግናው ግዛው ወደ መስሪያ ቤቱ በቅርቡ መምጣታቸውን ጠቁመው አሁን ተከሰተ ያሉትን ችግር በዚህ ሳምንት ውስጥ ከወጣቶቹ ጋር ለመምከር እንዳቀዱ ገልጸዋል። ታሰሩ ስለተባሉ ወጣቶችም ተከታዩን ብለዋል።
የስራው መነሻ መልካም ሐሳብ ጥሩ ሐሳብ ነው። በጋራውን ችግራችንን ንፍታ ነው። እሱ ሐሳብ ተጠናክሮ መቀጠል አለበት እንጂ መዳከም የለበትም። ሰልፍ በመጥበት ጊዜም እነዚህ ተወሰኑ ወጣቶች የአምቦ ከተማውጣትና ከዙሪያውም የተካተቱበት ነው የሚል አለ። እኔ አክቹዋሊውንም ሰው አላቅም። በአመጣጣቸው ወቅት ለማወያየት ፍላጎቱ ነበር። ነገር ግን ወጣቶችም ስሜቱ ስለነበሩ በወቅቱ ከዛ መረጋጋት እስኪመጣ ብንወያይም ውጤት ላናመጣ እንችላለን ማለት ከመጣላት ውጪ። ስለዚህ ወደ ውይይት አልተገባም። ብንወያይ ጥሩ ነበር። አሁንም ደግሞ ጊዜው አላለፈም። ቁጭ ብለን ተወያይተን በውይይት የማይፈታ ችግር የለም። ስራ መፈጠር አለበት። መንግስት የበኩሉ ሚና መጫወት አለበት። እኛም እንደ ከተማ አስተዳደርም መስራት አለብን። ስንሰራ ግን ሁሉ ነገር በአንድ ጊዜ ተፈቶ አያልቅም። ጊዜ ይጠይቃል። የታሰረ ወጣት መኖሩን አላውቅም። በዚህ መንገድ የታሰረ ካለ እሱን አይተን በጋራ የምናስተካክለው ይሆናል ማለት ነው። መታሰር የለበትም ሰው በጋራ እንፈታለን ማለት ነው።
የምዕራብ ሸዋ ዋና አስተዳዳሪ አቶ ገዛኝ ከበደ ወጣቶቹ በታሰበው ፍጥነት ወደ ስራ እንዳይገቡ እንቅፋት ሆነዋል የተባሉ አመራሮች ላይ እርምጃ መውሰዳቸውን ገልጸው ቶሎ ወደ ስራ ያልገቡበትን ምክንያት ገልጸዋል።
አጠቃላይ በክልላችን የመንግስት ሰራተኞች አዲስ አደረጃጀት ለህዝቡ አገልግሎት በሚመች መልኩ የሰራተኞች ምደባ ፕሮግራም ተነድፎ እሱ በአዲስ መልክ ስራ ላይ እየዋለ ነው። ከዚህ ጋር ተያይዞ የሰራተኛ ዝውውር ቅጥር እንዳጠቃላይ ለጊዜው ሰራተኞቹ ተመድቦ ይሄ እስከሚያበቃ ድረስ ባለበት እንድቆይ የሚል መመሪያ ተላልፏል። በዚህ ምክንያት በመንግስት መስሪያ ቤት ውስጥ ልንወስዳቸው የምንችል ስራ ፈላጊን ለመቅጠር ሌት መሆን አለ። ይሄኛው የሰራተኛ ምደባ እንዳለቀ መንግስት መቀበል የሚችለውን ያህል በግልጽ ማስታወቂያ የተወሰነውን ያህል የምንወስደው ይኖራል። ሌላው እዚህ አካባቢ በአቋቋምነው ኮሚቴ ተጓተተ ለሚባለው የስራ ሂደት እነዚህን የግል ተቋማት ዩኒቨርሲቲዎችን ስራ እንዲፈጥሩ በማግባባት ነው እየሄድንበት ያለ ነው እና ይሄ ነገር ውሳኔ ይጠይቃል። በተዋረድ ውሳኔ ይጠይቃል። እነዚህ ነገሮች ጊዜ ነው ወስደዋል፣ የተወሰነ ጊዜ ነው ወስደዋል ማለት ነው። ይሁንና አሁን ያለንበት ደረጃ በሁሎቾ በኩል 8 ኮንቴነሮች ተሰጥቶን ለቶኬ ኩታይ ወረዳ ልንጭን እየተዘጋጀን ነው ማለት ነው። በአምቦ ዩኒቨርሲቲ በኩልም ያለው የዳቦ ፋብሪካ ኦልሞስት አሁን ዩኒቨርሲቲው ለዚህ የሚያስፈልገውን ባጀት መድቦ ፕሬሪ ወደ እንቅስቃሴው እየተገባ ነው ያለው።
ባለፈው አርብ ታሰሩ የተባሉትን ወጣቶች ምክንያት ለማጣራት ወደ አምቦ ከተማ ፖሊስ ጣቢያ ባመራም የከተማ ፖሊስ አዛዥ ከከተማው ተዛውረዋል፣ ተወካያቸውም ስራ አልገቡም፣ ወጣቶቹን ያሰራቸው አካል የሀገር ውስጥ ደህንነት በመሆኑ ምንም አይነት መረጃ ከኛ ልታገኛ አችልም አሉ። የወንጀል ምርመራው ክፍል ኃላፊ ተወካይ ዋና ሳጅን ታዬ አበበ ድምጻቸውን ለመቅረጽ ጠይቄ ፍቃደኛ ባይሆኑም ወጣቶቹ ከታሰሩ 1 ሳምንት እንደሆናቸውና ምርመራ አድርገው ወደ ፍርድ ቤት ለማቅረብ ጥያቄ ሲያቀርቡ ግን የበላይ አመራር እንዲቆዩ ተዛዝ ማስተላለፉን መርማሪው ተናግረዋል። ወጣቶቹን ለማናገር ያቀረብኩት ጥያቄም ሳጅኑ የበላይ አካል ነው ካሉት ግለሰብ ፍቃድ ባለማግኘቱ አልተሳካም። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡኝ ወደ ኦሮሚያ ፖሊስ ኮሚሽን የኮሙኒኬሽን ስራ ሂደት ኃላፊ ደውዬ ለዛሬ አላገኘኋቸውም። መልስ እንዳገኘው ይዤ የምመለስ ይሆናል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርን ላደረሰን ዘገባ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የካፒና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችን ወደ ወሎ ነው የሚያሻግረን። የወሎ ልማትና ተራድኦ ህብረት እንዳይመሰረት ወንጀልና ጉዳት የፈጸሙ ግለሰቦች በህግ ተጠያቂ እንዳይሆኑ የማድበስበስ ስራ እየተሰራ ነው ሲሉ የህብረቱ አስተባባሪዎች ቅሬታቸውን ገለጹ። የደሴ ከተማ አስተዳደርና ጸጥታ መምሪያ ግን ወንጀላው መሰረተ ቢስና ኃላፊነት የጎደለው ነው ብሏል። ከሰሞኑ የማህበራዊ ድረገጽ ላይ ዜና ሆኖ የከረመው የወሎ ልማትና ተራድኦ ህብረቱ ጽንፍ ሐሳቦችን ሲያስተናግድም ቆይቷል ይለናል የወሎ ዘጋቢያችን መስፍን አራጌ በተከታዩ ዘገባ።
የወሎ ህብረት ለማቋቋም የጸጥታ አካላት አውቀውት ፍጹም ህጋዊና የአማራ ህዝብን ትግልና ታሪክ በሚያጠናክር ሁኔታ ሊመሰረት የነበረው ህብረት ሌላ ሀሳብ በመስጠት ወደፊት አገሪቱን እመራለሁ ብለው የሚያስቡ ኃይላት ማተሚያ ቤት ውስጥ ወንዶቸኛ የሚል ጽሑፍ የወሎ ህብረት መስራቶች እንዳዘጋጁ አድርገው 1000 ኮፒ ማተሚያ ቤት በማዘጋጀት ማታውን በወሎ ከተማ ውስጥ ሲፈትኑ እነ መንግስቱ ዘገየ ወሎ ለኦነግ ይሸጥ የሚል የሀሰት ስም በማጥፋት ከዛ ስጋ የነበሩ ፍቅር እንድናቋርጥ አድርገዋል።
በቅርቡ በክልሉ ርዕሰ መስተዳደር ዶክተር አምባቸው መኮንን ተመርጦ በህዝባዊ ቅሬታ ያላረፈ የዋታታሮ ህብረት አስተባባሪ አቶ መንግስቱ ዘገየ ነበሩ። አስተባባሪው ማንኛውም ህጋዊ ቅድመ ሁኔታዎችን አሟልተን የምስረታ ጉባኤያችንን ለማካሄድ እየተዘጋጀን ባለንበት አጋጣሚ ጉዳት ደርሶብናል ባይ ናቸው። የጸጥታ ኃይሉም ጉዳቱ እንዳይደርስብን ከመከላከል ይልቅ የቁም ተመልካች ነበር ብለዋል።
ወሎ ህብረት እንዲመሰረት ክቡር ከንቲባችን ችግራችንን ተመልክተው ከተፈቀደ በኋላ የጸጥታ ኃይላት ሆን ብለው በእለቱ በትክክለኛ ሰዓት ባለመገኘት ልጆቻችን ሲደበደቡ ሲፈነከቱ አሻግረው እየሳቁ ይመለከቱ ነበር። የደሴ ከተማ ህዝብ ሆደ ሰፊ ስለሆነ ነው በእለቱ ከተለያየ ርቀት ያነሱ ከተሞች የተሰበሰቡ ሰዎች ናቸው ይህን ድፍ የሰሩ።
የደሴ ከተማ አስተዳደርና ጸጥታ መምሪያ ኃላፊ አቶ ወንዶሰን ጸጋይ ግን አስተያየት ሰጪው ግለሰብ ባልነበሩበት የሰሙትን ነው ለማንጸባረቅ የሞከሩት ብለዋል።
በርዕሰ መስተዳደሩ ስብሰባ ላይ የተናገሩት ግለሰብ ከጅምሩ አልነበሩ ስብሰባው ላይ አልነበሩ። ሁለተኛ ድርጊቱ የተፈጸመው አዳራሽ ውስጥ ነው። አዳራሽ ውስጥ የተፈጸመን ነገር ደግሞ ማየት አትችልም። የሚያዩ እዛ ውስጥ ያለው ሰው ነው። ስለዚህ ከወጡ በኋላ እንኳን ለማያዝ እከሌ ነው የመታው የሚል ሰው አልነበረም። ቡና ተደፋብን እንዲተደፋብን የሚል የደማውንም ሰው ኋላ ነው ያየ ነው። አዳራሽ ውስጥ ስለሆነ ማለት ነው። ግቢው ውስጥ እንኳ ቢሆን የጸጥታ ኃይል የሚያል ውጭ ነው። ከአጥር ዙሪያ ጥበቃ እየተካሄደ የነበረው እና አብዛኛውም በእኛ ነው ፍተሻ የምናካሄደው በእኛ ነው ብለው ስለነበረ
የወሎ ልማትና ተራድኦ ህብረት ሊመሰረት ነው የሚል መረጃ በማህበራዊ ድረገጾች መለቀቅ ከጀመረበት ዕለት አንስቶ በማህበሩ ገለልተኛነት ላይ ጥያቄና ቅሬታ የሚያቀርቡ በርካቶች እንደነበሩ አቶ ወንደሰን ያስታውሳሉ።
በሌላ መንገድ ተገልብጦ ህብረተሰቡ ውስጥ የወሎ ህብረት የሚለው በሁለት መንገድ ጽንፍ ተይዞ ይነገርበት የነበረ መሆኑን ነው መገንዘብ የቻልነው። አንደኛው እምነት ነው። ሁለተኛው ኦነግ ነው የሚደራጀው። ጎልቶ ወጣው ኦነግ የሚለው ደሴ ላይ በምንም ጣም ሊደራጅ አይችልም የሚል አስተሳሰብ ነበር።
ሊከሰት የሚችለውን የጸጥታ ችግር ግምት ውስጥ በማስገባት ህብረቱ ጉባኤውን ለሌላ ጊዜ እንዲያሸጋግር ለአባላቱ ምክረ ሀሳብ ቢቀርብላቸውም በእንቢታ መጽናታቸውን ይናገራሉ። ይሁን እንጂ በስብሰባው ዕለት ከማለዳው ጀምሮ በስፍራው በመገኘት አስፈላጊው ጥበቃ መደረጉን ጠቅሰዋል።
የመሰብሰብ ነጻነትን፣ ሀሳብን የመግለጽ የመደራጀት መከልከል ባይቻልም ግን ደግሞ አሁን ከተማችን ውስጥ ካለው ውጥረት አኳያ ህብረተሰቡ ግንዛቤ ባላዘበት ወቅት ባይካሄድ መልካም ነው የሚል አቋም ይዘን ወደ ምክትል ከንቲባው ነህር ነው። ምክትል ከንቲባው ጋር በጋራ ከገመገሙ በኋላ የወሎ ህብረት መስራች የሚባሉትንም የዛን ሰዓት ናዩዋቸው አርብ 10 ሰዓት። ስለዚህ እነሱም ጋር ገመገምን፣ አቋማችንን ገለጽንላቸው። ተቀባይነት አላገኙም። እነሱም በጣም ስሜት ውስጥ በመግባት ይሄ ወሎዬነትን ማፍረስ ነው፣ ብዙ ወጪ አውጥተናል፣ ሊቆም የሚገባው አይደለም፣ ከተለያየ ሀገር እንግዶች ጠርተናል የሚል ነበር። ይሄ ከሆነ ህግ የማስከበሩ ስራ እንሰራለን፣ ግን ስጋታችን እንድትጋሩ የሚል ነገር ይዘን ተለያየን።
የጸጥታ ኃይሉ ጉዳት እየደረሰ በዝምታ አልፏል የሚለውን ሞቀሰ አግባብነት ይጎደለው ሲሉ ገልጸውታል።
የጸጥታ ኃይሉ እየሳቀ ሰው አስደበደበ የሚለው የትክክልም አይደለም። በየትኛውም መንገድ ተቋሙንም የሚገልጽ አይደለም። ሰዎችን ወደከምና ወሰደ የጸጥታ ካሉ ከዛ ባሻገር ያየነ ያስመጣን የሚለው ማን ከማን ይለያል? ይሄ ሁሉ ህብረት አባል ነው ወይ እንት ነው የሚል ነገር የለው።
ወንጀለኞች እንዳያዙ የማደበስበስ ስራ ተሰርቷል ለሚለው ተከታዩን መላሽ ሰጥቷል።
ክሱ እንዳይጣራ ተጽኖ እየተደረገብን ነው የሚለው እንግዲህ ክልሉ አምስተኛ ጣቢያ ነው። አምስተኛ ጣቢያ ለማጣራት ሞክር ያለው በማመልከቻ ህብረት ይዘው መጥቷል ይጣራልን የሚል ከዛ ባሻገር ቃል አልሰጡም። ሁለተኛ ተከሳሹን ለማናቸው የሚሉት አልገለጹ ማመልከቻ አስገቡ በዛው የቀርቡበት ሁኔታ እና ያለው
የአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ጽፈት ቤት ኃላፊ አቶ ዮሐንስ ቦያለው ማንኛውም አካል የመደራጀት መብቱ እየተጠበቀ ነው፣ ግለሰቦችና ድርጅቶች ተመዝነው ሊያልፉ ወይም ሊወድቁ የሚገባቸው በያዙት አጀንዳ እንጂ በግለሰቦች ፍላጎት አይደለም ብለዋል።
ማንንም ሰው ጥሩም ይሁን ታሳው መጥፎም መደመጥ አለበት። ዲሞክራሲ ማለት በነፃነት መናገር ማለት ነው። ዲሞክራሲ ማለት በነፃነት መደራጀት ማለት ነው።
በተለይ ደሴና አካባቢው ህዝብ ከሚታወቅበት ባህል አንጻር ማህበር መቋቋም የለበትም በሚል እሰጥ አገባ ውስጥ መግባትም ሆነ ጉዳት መከሰት አልነበረበትም ሲሉ ገልጸዋል።
ደሴን እኮ እናውቃለን። ሁለት ጊዜ ኢህአዴግ ድብጥማጡን ያጠፋል። በመብቱ የሚያቅ ነው። ዝም ብሎ መብቱን የተጠቀመ ህዝብ ነው እና ከዛ ትምህርት ለምን አይወሰድ? አዳምጦ ዝም ብሎ የሌላውንም አማራጭ አይቶ የኢህአዴግንም አማራጭ አይቶ ጥላቻውንም ፍቅሩንም ለመግለጽ በድምፁ መወሰን የቻለ እኮ ነው። አንድ ዲሞክራሲ ነው እና እዚህ ያለን አብንም ይሁን ግንቦት ሰባትም ይሁን አደፓም ይሁን ሌላ የተፈጠረም ያልተፈጠረም ፓርቲ ቢመጣ ሁሉም መናገር መብቱ ነው፣ እናንተ መወሰን ነው የምችሉ።
ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው በፓርላማ ቃለ መሐላ ላይ ፈጸሙት ልክ በዛሬው ቀን ባለፈው ዓመት ነበረ። ከጊዜው አጭርነት አንጻር ሲታይ ጠቅላይ ሚኒስትሩ ቃል ከገቧቸው ነገሮች አብዛኞቹን አሳክተዋል የሚሉ ተንታኞችና ምሁራን ያለፈው አንድ ዓመት በኢትዮጵያ ተስፋና ፎይታ እየታየበት ነው ሲሉ ለቪኦኤ አጋርተዋል። አንደኛ ዓመቱን አስመልክቶ እየተካሄዱ ያሉ ዝግጅቶች የተገኙ ውጤቶችና ስራዎችን መለስ ብሎ ለመመልከት እንደሚያስችሉ የጠቅላይ ሚኒስትር ጽፈት ቤት ለአሜሪካ ድምጽ በላከው መግለጫ ላይ አሳውቋል። የአሜሪካ ድምጽ ይህን አንድ ዓመት ከሚቃኝባቸው ዘገባዎች አንዱ ቀጥሎ ይቀርባል። እስክንድር ፍሬው ነው ዝግጅቱን ያዘጋጀው።
የጋዜጠኝነትና ኮሙኒኬሽን ትምህርት ቤት የንግግር አጻጻፍ መምህር የሆኑት ዶክተር ጌታቸው ድንቁ የዛሬ ዓመት በዚያ የመጋቢት 24 ንግግር ላይ ትንታኔ ሰጥተው ነበር። ዛሬ በድጋሚ ነጋገርኳቸው። ዶክተር ጌታቸው እንደሚሉት ታዲያ ጠቅላይ ሚኒስትሩ የገቡትን ቃል በአብዛኛው ፈጽመዋል።
በአጠቃላይ አንድ ዓመቱ በሚታይበት ጊዜ እንግዲህ አንድ ንግግር ውጤታማነቱን ስትመዝነው አንድ በወቅቱ ለነበረው የህብረተሰብ ስጋት መቀረፍ አስተዋጽኦ አድርጓል ወይ? ተስፋ ሰጥቷል ወይ? ለወቅቱ ተገቢ ነበር ወይ? ተገቢ ነበር፣ ተስፋ ሰጥቷል፣ የህዝብን ስሜት ገዝቷል፣ ልብ ይዟል ብለናል በወቅቱ። ሌላው ደግሞ የምትመዘንበት ቆይተታይና የተገቡት ተስፋዎችና ቃላት ተፈጻሚ ሆኑ ወይ የሚል ጥያቄ ነው። እዚህኛው ላይ ሁሉ ሰው ላይስማማ ይችል ይሆናል። 100% ደግሞ የገቡት ቃል ተፈጻሚ ሆኗል ብዬ አላምንም። ምክንያቱም አንድ ዓመት እንደኛ ላለ አስቸጋሪ የፖለቲካ ታሪክ ላለው አገር ቅልቅል ሁኔታዎች ላሉበት በጣም ከአስቸጋሪ ሁኔታ ለመውጣት እንደሚታተር አገር አንድ ዓመት ናጭር ጊዜ ነው። በጣም ረጅም ጊዜ ብለህ የምትለውና አይ የገቡትን ቃላት እና የሰጡትን ተስፋ አልፈጸሙም ብለህ ቸኩለም የምትፈርድበት ጊዜ አይደለም። እና ከጊዜው ጥረት አንጻር እኔ እንደውም ተግተው ሰርተው ብዙዎቹን አሳክተዋል ብዬ ነው የማስበው።
ያለፈው አንድ ዓመት የለውጥ ጉዞና የጠቅላይ ሚኒስትሩ ውጤቶች በተለያዩ መንገዶች እየተንጸባረቁ መሆኑን አስተያየት ሰጪዎች ይናገራሉ። የጥበብ አደራጅ ወይም አርት ኩሬተር የሆነችው ኤዶን በለጠ ለምሳሌ ሐሳብን በነጻነት የመግለጽ መብት መከበር ከፍተኛ ምርታ ማሳየቱን ትናገራለች።
ነጻነትን ኤክሰርሳይዝ ያደረግንበት ወይም የገለጽንበት አመት ነው ብዬ አስባለሁ። ሰልፍ ከመውጣት ጀምሮ ብዙ ነገሮች ላይ ሶሻል ሚዲያው ላይ ስራችን ላይ ጥበብ ስራችን ላይ ራሱ ሳንጨነቅ ማለት ምን ፈልገውን ነገር በደንብ መግለጽ የጀመርንበት አመት ነው ብዬ አስባለሁ። እና እንደ ጥበብ ባለሙያ ብቻ ነው የምገመግመው ማለት ነው።
ፖለቲካዊ ጉዳዮችን ያዋዛ በማቀረብ የሚታወቀው ጸሐፊና የጥበብ ሰው መዋዘ ጥበባት ዳንኤል ክብረት ሌላው አስተያየት ሰጪ ነው። የጠቅላይ ሚኒስትሩ የአንድ አመት ቆይታ መገምገም ያለበት ከለውጡ ሂደት ጥያቄዎች፣ ከተገቡ ቃሎችና ከነባራዊ ሁኔታዎች አንጻር መሆኑን ያብራራል።
አራት መለኪያዎች ምን አላባቸው ላለው? አንደኛው አግሪቱ ነበረችበት ሁኔታ ከዛ በኋላ የመጣው ለውጥ፣ ሁለተኛ ህዝቡ ያነሳቸው ጥያቄዎችና አሳቸው እና ወይም የሳቸው አስተዳደር የመለሳቸው፣ ሶስተኛ አሳቸው አድርገዋለሁ ብለው ቃል የገቡትና
ነባለስ ይመታቸው ግን
አዎ ያደረጉት፣ አራተኛ ደግሞ የዚህ ሁሉ መጠቅለያው የነበራቸው ጊዜ እነዚህ ነገሮች ይሄን በአንድ አመት አስቦ በማድረግ በእነዚህ አራቱ ነው መለከት ያለባቸው ብየ ነው ማስበው ነው። ስለዚህ ከነዚህ አንጻር ሳየው አንድ አመት ጊዜ ውስጥ አንደኛ የተቋማት ለውጥ፣ የሰው ለውጥ፣ ያመለካከት ለውጥ፣ ያሳራር ለውጥ፣ የህግጋት ለውጥ፣ በጣም ብዙ ነገሮች ነው የምትለውጠውና እንደፈለከው የምትሄድበት አይደለም። ያ ማለት እንደው
ባለፈው አንድ አመት የተሰሩ ስራዎችና የተገኙ ውጤቶች በርካታ መሆናቸውን ጠቅላይ ሚኒስትር አብይ አህመድና መንግስታቸው ያምናሉ። ጠቅላይ ሚኒስትሩ ራሳቸው ሰሞኑን በሰጡት መግለጫ ይሄንን ነበር ያንጸባረቁት።
አጥሚ በፈቀደና ባለኝ ጊዜ ልክ ካለምንም መታከት ሮጫለሁ። በጣም በርካታ ድሎችም ይቻላል። በአንድ አመት ሊታሰቡ የማይችሉ ጠንካራ ውጤቶች በብዙ መልኩ በዲፕሎማሲ፣ በፖለቲክስ፣ በኢኮኖሚ ሊገለጽ የሚችል ነገር አድርጌያለሁ። ብዙም ማፍረበት ጉዳይ ነው።
በአንድ አመት ውስጥ የተገኙ ውጤቶችንና የተሰሩ ስራዎችን ቀለል አድርጎ ማየት ተገቢ እንዳልሆነም ጠቅላይ ሚኒስትሩና መንግስታቸው በተለያዩ አጋጣሚዎች ጠቁመዋል። አንደኛ አመቱን ለማሰብ እየተካሄዱ ያሉ ስነ ስርዓቶችም ታዲያ የተሰሩ ስራዎችን ለማስታወስና ግንዛቤን ከፍ ለማድረግ እንደሚረዱ የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ለአሜሪካ ድምጽ አስረድተዋል።
የሰው ልጅ ባህሪም ሆኖ ለጥሮቹ ነገሮች ያጭር ጊዜ ትውስታ ነው ያለው ወይም ሾርት ሜሞሪ እንደሚባለው ማለት ነው። እና ትናንሽ ክስተቶች ሲከሰቱ እነዛን ትላልቆቹን ስኬቶች የመርሳት፣ የመደናገጥ፣ የመዘንጋት፣ እነሱ መለስ ብሎ አለማየት ይስተዋላል። እኔ ይሄንን ማየው ቀደም ባሉት ጊዜያት የነበርንበት ያሳለፍነው ጊዜ ችግር ያለበትን ስኬቱ እንደተጠበቀው ነው። ችግሮቹና እንዲለወጡ የፈለጋቸው ጉዳዮች ህብረተሰቡ በለውጥ ላይ በመሆናቸው እነዚህ የተለወጡት ነገሮች አንዳንዱ በጣም በከፍተኛ ደረጃ ከዚህ በላቀ ሁኔታ እንዲለወጡ በመፈለግ፣ አንዳንዱ ደግሞ የህብረተሰብ ክፍል የለውጡን ባህሪ በውል ባለመረዳት፣ አንዳንዱ ጋር ደግሞ የሚቻለውንና የማይቻለውን ሊፈጥን ይችል የነበረውና ሊፈጥን የማይችል የነበረውን በአግባቡ ባለመተንተን የተለያየ ዥንጉርጉር አረዳድ ነው ያለው። ስለዚህ ህብረተሰቡ ሙሉ በሙሉ ለውጡን ጠንቅቆ ተረድቶ እነዚህ የተገኙት ስኬቶች እንዳይቀለበሱ የበኩሉን አስተዋጽኦ ለማበርከት በመዘጋጀት ረገድ በተለያየ ደረጃ አስቀምጦ ማየት ነው የሚቻል ይመስለኝ።
ይህ ዘገባ እየቀረበ ባለበት በዚህ ሰዓት እንኳን በጠቅላይ ሚኒስትር ጽፈት ቤት የተዘጋጀ ከመጋቢት እስከ መጋቢት የተሰኘ ዘጋቢ ፊልም በተለያዩ የቴሌቪዥን ጣቢያዎች እየተላለፈ ይገኛል። በጠቅላይ ሚኒስትር ጽፈት ቤት የውጭ ቋንቋዎችና የዲጂታል ክፍል ኃላፊ ቢለኔ ስዩም ለአሜሪካ ድምጽ እንዳብራሩት የማጠቃለያውን ጨምሮ ሁሉም ክንውኖች ያለፈውን አንድ አመት ዞር ብለው የሚቃኙ ናቸው።
እንግዲህ የመጨረሻው የሚሆነው ያው መጋቢት 24 ራሱ 2011 ላይ የአንድ አመቱን ሂደት የሚቃኝ ትልቅ ለህዝብ ክፍት የሆነ ዝግጅት ተዘጋጅቷል በሚሊኒየም አዳራሽ። እሱም ከተለያዩ አርቲስቶችም የሚገኙበት የተለያዩ ነገሮች ያለበት አንድ ክንዋኔ ነው የሚሆነው።
የሙዚቃ ዝግጅቶችን ጨምሮ ማለት ነው።
የሙዚቃ ዝግጅቶችንም ጨምሮ ማለት ነው። ስለዚህ እሱ ማረጋያው ይሆናል። እንግዲህ እስካሁን አንድ አመቱን የመጣንበትንም በተለያዩ በአርቲስቲክ መልኩ የሚቃኝበት መድረክ ነው የተዘጋጀው የማክሰኞ ለታ ማለት ነው። ከዛ በፊት እንግዲህ ያው ዛሬም የምንገኝበት የፎቶ ኤግዚቢሽን የፎቶ አውደሪ፣ ይሄ ደግሞ የፎቶ አውደሪ እንዴት ነበር የአንድ አመቱ ጉዞ ምን ይመስል ነበር የሚሉት ዋና ዋና ጭብጥ የነበሩት ኦርኪ ማይልስቶንስ የምንላቸውን እየዘገበ ነበር። ይሄም ደግሞ የተደረገው የታተሙ ምስሎች ነበሩ ፕሪንት የተደረጉ በዲጂታል ደግሞ ከ200 በላይ ያሉ ፎቶዎችም እነሱን ተጠራቅመው ሂደቱን የአንድ አመቱን ጉዞ እንዴት ነበር የሚያሳዩት በተለያዩ የተደረጉ ሪፎርሞች ጋር ተያይዞ በፖለቲካውም ያለውም ከተለያዩ የፖለቲካ ፓርቲዎች ጋር ያለውን ግንኙነት የእርቁን ደግሞ በተመለከተ ከኤርትራ ጋር የተደረገውን እርቅ የሚያመለክት ከዛ ደግሞ የህዝቡ ደግሞ ስሜት ምን ነበር የሚል እነሱን ሁሉ ያጣጣመ የፎቶግራፍ አውደሪ ነበር።
በነገው ዕለት በሚሊኒየም አዳራሽ በሚካሄደው የማጠቃለያ ዝግጅት ከፍተኛ የመንግስት ባለስልጣናት፣ ጥሪ የተደረገላቸው እንግዶችና ሌሎች የህብረተሰብ ክፍሎች ተሳታፊ እንደሚሆኑ ታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንግዲህ አድማጮቻችን ለዛሬ ያዝናቸውን ፕሮግራሞቻችንን ጨርሰናል። የጋቢና ቪኦኤ ጉዟችንንም በዚሁ አጠናቀናል።
በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያበሩ።
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገ ጉዞ እንገናኝ። ደህና ደሩ።
Un radio segala Amerikati.